ተራዳይ የርዳታና የልማት ድርጅት በተባለ ግብረሰናይ ተቋም ከልምናና ከጎዳና ህይወት እናወጣቸዋለን በሚል ሰበብ ከጎዳና ላይ ታፍሰን ተገብጠን ተጋብዘን ወደ ማሰልጠኛ ተቋም ብንወሰድም ለጉልበት ብዝበዛና ለሰብአዊ መብት ጥሰት ተዳርገን ቆይተናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራዕይ ማሰልጠኛ ተቋም ተፈናቅለው ባህር ዳር ከተማ የመጡ ወጣቶች ገለጡ። ከወጣን በኋላ ከአንድ ወር በላይ ሆነናል የሚሉት ተፈናቃዮች የክልሉ ከፍተኛ አመራሮች የሚያስፈልገንም በሙሉ እንዲሟላልን ትዕዛዝ ቢያስተላልፉም የበታች አስፈጻሚ አካላት ግን እያጉላሉ ነው ሲሉም ያማርራሉ። የባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ጽፈት ቤት በበኩሉ ተፈናቃዮቹን በዘላቂነት ለማቋቋም የብድርና የመስሪያ ቦታ ለመስጠት እያመቻቸን ነው ይላል። ለጉልበት ብዝበዛና ሰብአዊ መብት ጥሰት ወጣቶች ዳረገን ያሉት የመከላከያና ብረታ ብረት ኢንጂነሪንግ ኮርፖሬሽን ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሰርዶ ኃላፊነቱ የተወሰነ የግል ማህበር የተባለ ሌላ ድርጅት የሰው ኃይልና አቅም ግንባታ ኃላፊ ለጀርመን ድምጽ ዘጋቢ በሰጡት ቃል ወጣቶቹ በእርሻና ተፈጥሯዊ ሀብት ሚኒስቴር ስር ሆነው ወደ ተቀናጀ ግብርና ልማት እንዲገቡ ጥረት ቢደረግም ልማቱ በመዘግየቱ ግን ሊበተኑ ይችላል ይላሉ። አስቴር ምስጋናው ናት ያጠናቀረችው፣ እነሆ ዝርዝሩ ነው።
ኤልሻዳይ የእርዳታና ልማት ማህበር የሙያ ስልጠና በመስጠት ስራ ያስይዛል የሚል መረጃ ደረሰኝና አዲስ ስራዬ ወደ ተባለው ማሰልጠኛ ተቋም ገባሁ ይላል ወጣት አክሊሉ ኃይሉ።
ከዚህ ኤልሻዳይ ነው የሚወስድሽ። እሱ አክሰስ ካደረገ በኋላ ሜቴክ ነው ደግሞ ተቀጥሎ እንደገና የሚረከብሽ። ከዛ በሜቴክ ነው ስልጠናው ምንም የተደረገው። ጎዳና ላይ የሚኖሩ ወጣቶች፣ ስራ አጥ ወጣት፣ አነስተኛ ገቢ ላይ ያሉ ወላጅ አልባንም ይጨምራል። ይሄ በስራ እድል ስላልተገኘላችሁ ወደ አግሮ ፕሮሰሲንግ ኢንዱስትሪ ተቀይሯል። በዚህ መስራት ምትፈልጉ ትሰራላችሁ፣ ማትፈልጉ ምርት ትችላላችሁ ተባለ። እንሄዳለን ብሎ ለሚወጣው ተኩስ ተጀመረ። በዛ ማል ብዙ ወጣት አልቋል።
ወጣት ጌታቸው አለልኝ ደግሞ ከመንገድ ተጋፈፊ የገባው የመንግስት ሰራተኛ ነበርኩ ይላል።
እኔ ከአዲስ አበባ ነው የሄድኩት፣ ታፍሼ ነው የሄድኩት። ከአዲስ አበባ ወደ አፋር የሄድ ነው ለሊት ነው የሄድ ነው ሲነጋ። እዛ ላይ በምንደርስበት ሰዓት ልብስ ተወልቂያለሽ፣ ጸጉርሽን ትላጫለሽ። ከተላጨሽ በኋላ ደግሞ በወታደር ተሰለፊና በብርጌድ በመከፋፈል ምዝገባ አለ። ምዝገባው ምን የሚል ነበረ ፎርሙ? ጎዳና ላይ ስንት አመት ቆይተሃል? አልቆየውም በምትይበት ሰዓት ዱላ ነበር። እኔ አሁን ጎዳና አልቆየውም፣ ግን ዱላው ሲጠናብኝ አንድ አመት ብዬ ተመዝግቤያለሁ። ቄስ ሁላ ይሄዳል። ቄስ መምህር፣ ለምሳሌ እኔ ናይ ስኩል ያስተማረ መምህር ታፍቶ ነው የመጣሱ። እብድም አለ በተመሳሳይ ዝም ብሎ ጠርግ ያመጧቸው። እነዛ ግን በአራተኛ ቀን ተመልሰዋል። እኛን ግን የሚመልሰናል። ከዛ ምርጫ አለፈ። ምርጫ ባለፈ ገብሩ ገብረ ጻድቅ ገብረ ማርያም የሚባል ነው አሁን ዳርፉል ነው ያለው ኦብዘርቨር ሄዶ እሱ ሰበሰበና ሞላው 17 ሹንም ሰብስቦ ማን ቢያሸንፍ ደስ ይላችኋል አለን። እኛ የምናውቀው ታሪክ የለም ስለ ፖለቲካ። አበጣችሁም ፈነዳችሁም ኢህአዴግ አሸንፏል አለን።
በአዲስ ራዕይ ማሰልጠኛ ተቋም የነበሩ 163 ወጣቶች በባህር ዳር ከተማ መጠለያ ጣቢያ ውስጥ ይገኛሉ። ሁሉም እንደሚናገሩት በማሰልጠኛ ተቋሙ ውስጥ የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ተደርጎብናል። ለምን ብሎ ጥያቄ ያነሳ ወጣት ይደበደብና ይገደል ነበር ይላሉ።
የጎዳና ልጆች ናቸው፣ የአእምሮ ዘገምተኝነት አላቸው፣ ይህንን ነገር ለማድረግ ለማከናወን አልቻልንም ብሏል። ስለዚህ መጀመሪያ ላይ ቃል ተገብቶልን መጥተናል። ከዛ በኋላ በብዙ ተጽዕኖ በግማሽ በኩል ትምህርት እያስተማሩን ጠዋት ላይ ትምህርት እስከምንገባ 50ና ከዛ በላይ የሆነ ድንጋይ ስንሸከም ነበር።
ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈርን ቧንቧ ዘርግተናል። ግን መንግስት ለሱ ነው ኮንትራት የሰጠው። እኛ ግን መጣት ስላለብን ወደ 8 ነው 7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል።
ከመጀመሪያም ማሰልጠኛ ማዕከሉ አዲስ ራዕይ ማሰልጠኛ ማዕከል ነው የሚለው። የወታደር ይሁን የግብርና ይሁን የምን ይሁን አይታወቅም። ማሰልጠኛ ማዕከሉ ምግብ ካልበላሽም ዱላ አለ፣ ባይጥምሽም ትበያለሽ፣ ስራ ካልሰራሽም ትደበደቢያለሽ፣ ብቻሽን ስትቀመጭም ትደበደቢያለሽ።
በተለያዩ ጊዜያት ከመላ ሀገሪቱ በጎዳና ተዳዳሪና በልመና ስም ተጋፈው ወደ ማሰልጠኛ ተቋሙ የገቡ 17000 ወጣቶች ሲሆኑ በመጨረሻ ግን ከተቋሙ የወጣ ነው 3100 ብቻ ነን ይላል ወጣት ጌታቸው።
10 ወር ለተከታታይ ስልጠና ወስደናል። ከሶስት ግንባታ ከጨረስንላቸው በኋላ ማለት ነው ስልጠና ወስደን ከሰለጠን በኋላ ሌላ ሳይት ሰርዶ የተቀናጀ ኃላፊነቱ የተወሰነ የግብርና ልማት ማዕከል ብሎ የውሸት ታቤላ በመለጠፍ ወደዛ ማዕከል እንድገባ ተደረገ። ከዛኛው ማዕከል ወደዛ ስንገባ ደግሞ እልም ያለ ጫካ ነው። ምንም ነገር አንድ ቤት እንኳን የለበት። ከ17000 ሰው የተመረቀ 11400 ሰው ተመርቋል። ከዛ ላይ ደግሞ ወደዛኛው ሳይት የሄደው ስንት ሰው ነው ስትይ 6880 ሰው ሄደ። ከዛ ወደዚህ ስንመጣ ደግሞ ስንት ነው የመጣና 3130 ሰው ነው በየክልሉ ይበታል። ያኛው ሰው ወዴት ሄደ? ወዴት ሄደ አይታወቅም። ለምን ተመረቀን በሙያን ገባን በምንልበት ሰዓት አሸባሪ ገባላችሁ ተባለ። ቅርብ ነው መከላከያ ሰራዊት ያገር መጣ። እኔ ኮሚቴ ነኝ በነገራችን ላይ ከሄድኩ ጀምሬ የማከሉ የሰው ኃይል አስተዳደር ነኝ። አማራ መሆኔን ማንም ማያቀኝም። ያረብሻ ሲነሳ አዋሽ ግድብ አለ እሱ ተለቀቀ። ሩጡ አመልጣሉ ሲሉ አዋሽ እየገቡ ነው የሞቱ አብዛኛውን ማለት ነው። ከዛ ደግሞ እነዛ መከላከያ ሰራዊት ዙሪያ ከበበ አሸባሪ ገባ ነው የተባሉ እነሱ በነገሩን እንትን ቀጥታ ሲያጭዱ መጨረሻ ላይ 3 ሰዓት የጀመረ ጦርነት 11 ተኩል ላይ በረደ። የሞተ ሰው ከየጫካ ተለቅሞ ሲመጣ 2 ኩንታል ጫማ ነው የመጣ። ብሔር ተኮርም ነበረው በተመሳሳይ ለምሳሌ በተለይ አማራ ላይ ትልቅ የሆነ ተጽኖም ነበረው።
ከብዙ ጭቅጭቅ በኋላ ወደ የክልላችን እንድንበተን ተደረግነ። ወደ አማራ ክልል የመጣነው 573 ወጣቶች ስንሆን በችግር ምክንያት ተበታትነን አሁን 163 ሆነናል። እንደመጣንም ለክልሉ መንግስት አቤቱታ አቀረብን አስፈላጊው እርዳታ ተደረገልን። ነገር ግን ዘላቂ መፍትሄ ይሆናሉ ያላቸውን ውሳኔዎች ቢያስተላልፍም ከታች ያሉት አስፈጻሚ አካላት ግን ሊተባበሩን አልቻሉም ይላሉ ወጣቶቹ።
እዚህ መተን እኛ እንድንበጠብጥ ነበር የተፈለገው መቸላኩን ዶክተር አብይና ኢሳያስ በሚመጡበት ቀን ፋሲል እዚህ ፕሮግራም በነበረባቸው ሰዓት እኛ ግን መካነ ሰላም ላይ ስንደርስ ፕሮግራም አለበት ክልሉ አንረብሽም አንጠይቅም የሚቀበለንም ካጣን ችግር የለውም ዝም ብለን እናድርና በመነገው እንጠይቃለን አንድ እንዳትነጋገሩ ተባል። ስንመጣ ለሰራተኛና ማህበራዊ ጉዳይ ደዲ አንዳንዳችን ደብዳቤ ተጽፎ ከፌደራል መንግስት ማለት ነው ካቶ ገዱ ጋር ሁሉ ነገር በዝርዝር ተጽፏል ይፈጸም ከውሎ የበታች አካላት ነው አልፈጽምልን ያሉት። ታች ያለው አመራር ላይ ትልቅ የሆነ ችግር አለ ከክልላችን መንግስት ጋር ግን ምንም ችግር የለም።
ጉዳዩን ወደ ያዘው ወደ ባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ኃላፊ ከሆኑት ከአቶ አብይ ኃይሉ ጋር ቆይታ አደረኩ።
ጥቃቅን አነስተኛ በየክፍለ ከተማው ያለምንም ቅድመ ሁኔታ እንዲደራጁ አድርጉ ብለን እየተደራጁ ያሉበት ሁኔታ ነው ያለ። የመስሪያ ቦታ የመሸጫ ቦታ ብድርም ያለምንም ቅድመ ሁኔታ ልናመቻችላቸው በእነሱ ጋር ተነጋግረናል። ይሄን ሂደት እስከሚፈጽሙ ግን ወደ ስራ እንዲገቡ ነበር ፈልገን የነበረ ወደ ስራ ለመግባት ፈቃደኛ አልሆኑ። በየተቋም ስንዞር የነሱ ማካል የነሱ የመረጧቸው ኮሚቴዎች ከኛም ጋር አብረው ሆነው እየሰሩ ያሉበት ሁኔታ ነው ያለና ከተማ አስተዳደሩ የቀለብ ለነዚህ ለ165ቶች ማለት ነው ከተማ አስተዳደሩ ራሱን በወጣት ማዕከል እየቀለባቸው ነው ያለው። 60 ሺህ ብር የፌደራል መንግስት ለእንደለቀቀ የክልሉ መንግስት ገልጾልናል። ነገር ግን ይሄ 60 ሺህ ብር ወደ ከተማ አስተዳደሩ አካውንት እንዲገባ ተደረገ እስካሁን አልገባ። የነሱን ጥያቄያቸው ይሄ ነው። እኛ ደግሞ ይሄ ሲገባ በቀጥታ የተመደበላቸውን ብር በአሰራሩ መሰረት ይሰጣቸዋል። ኦሬዲ ፌደራል መንግስት የመደበላቸው ስለሆነ ማለት ነው። ይሄ ብቻ አይደለም። የ60 ሺህ ብር ስራ ያሰራቸው እኛ ያሰብነው እንግዲህ ያው በብድር ለማመቻቸት ነው። ከክልሉ መንግስት ጋር ተላቀም ጋር ተነጋግረናል። በልዩ ሁኔታ ብድር እየተመቻቸላቸው እንዲሰሩ ይሄን ደግሞ አሁን ለምሳሌ የጠለፋ ዋስትና ያስፈልጋል። ይሄን የጠለፋ ዋስትና ማን ኃላፊነቱን ይወስድ? ቢያንስ መንግስት የጠለፋ ዋስትናውን በተቻለ መንገድ ትሪት እንዲያደርግላቸው በቃል የተግባባ ነው ማለት ነው።
ወጣቶቹ ቀደም ብለው ወደ አነሱት ቅሬታ ተመለስኩ። በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ቁጥጥር ስር ሆነን የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ደርሶብናል ያሉትን ለማጣራት ስልክ ብደውልም ከኤልሻዳይ የእርዳታና የልማት ግብረሰናይ ድርጅትም ሆነ ከመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የስራ ኃላፊዎች አንዱንም ማግኘት አልቻልኩም። እንዳገኘኋቸው ግን የመመለስ ይሆናል። ኤልሻዳይ የእርዳታና የልማት ግብረሰናይ ድርጅት በአንደኛና በሁለተኛ ዙር ከጎዳናና ከልመና መልምሎ የወሰዳቸውንና በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሙያ ስልጠና የወሰዱ ወጣቶችን ለስራ ያበቃ መሆኑን ግን ወጣቶቹ ሳይናገሩ አላለፉም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።